ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መጋቢት 23 2014 ዓ.ም ምሽት ዝግጅታችን ጀመረ። የሶማሌ ክልል ለድርቅ መቋቋሚያ የሚሆን 70 ሚሊዮን ብር መመደቡን አስታወቀ።
እርዳታ ይህን ተገዝቶላቸው ምግብና ምግብ ነክ ነገሮች እንዲቀርብላቸው ነው ትላንትና ውሳኔ የተላለፈው። ከምን አንጻር ነው? ከተማ አካባቢ ተጠቅቶ የተጠለሉ ማህበረሰብ አብዛኛው ጊዜ ቀበሌ ታች አካባቢ ሰው እንዳያልቅ ሪስፖንስ ወይ ምላሽ ሲሰጥ ነው የቆየው።
የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ አብዱል ቃድር ረሺድን ነው የሰማችሁት። የዚህ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል በቅርቡ እንደሚገቡና በኢትዮጵያ ተጥለው በነበሩ የኮቪድ-19 ክልከላዎች ላይ ማሻሻያ መደረጉን የሚገልጹ ዘገባዎችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ እየተካሄደ ባለው ግጭት የተፈጸሙ የመብት ጥሰቶችን እንዲያጣራ ለተቋቋመው መርማሪ ቡድን የተባበሩት መንግስታት ድርጅት በጀት እንዳይፈቅድ ኢትዮጵያ ያቀረበችው ጥያቄ በመንግስታቱ ድርጅት ጠቅላላ ጉባኤ ውድቅ ተደርጓል። የሮይተርስን ዘገባ ስመኝሽ የቆየ ታቀርበዋለች።
193 አባላት ያሉት የመንግስታት ድርጅቱ ጠቅላላ ጉባኤ የበጀት ኮሚቴ ትላንት ባደረገው ስብሰባ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ በሚካሄደው ጦርነት የተፈጸሙ የመብት ጥሰቶችን አጣርቶ ክስ መመስረት የሚያስችል ምርመራ እንዲያካሂድ ላቋቋመው ቡድን በጀት እንዲሰጠው ወስኖ አጽድቋል። በትላንቱ ስብሰባ ኢትዮጵያ በጀቱ እንዳይፈቀድ ላቀረበችው ጥያቄ ድጋፍ የሰጡ ሀገራት 27 ሲሆኑ 66 ተቃውመዋል፣ 39 ሀገራት ደግሞ ድምጸ ተአቅቦ አድርገዋል። ኢትዮጵያ ውሳኔው በምዕራብ ሀገራት ለፖለቲካ ዓላማ የተገፋ ነው በማለት እንደማትተባበር ያስታወቀች ሲሆን ከድምጽ አሰጣጡ በፊት ለበጀት ኮሚቴው ንግግር ያደረጉት የኢትዮጵያ ዲፕሎማት ወይዘሮ ለምለም ፍስሐ ኢትዮጵያ ይህንን አይነት አሰራር እንደማትቀበልና ቡድኑ ወደ ኢትዮጵያ መግባት እንደማይፈቀድለት አስታውቀዋል። ወይዘሮ ለምለም አክለው ይህ ቡድን የሰብአዊ መብትን የማራመድ ዓላማ ያለው አይደለም፣ ይህ የፖለቲካ ሂደት መሆኑ ግልጽ ነው ሲሉ ተናግረዋል። የበጀት ኮሚቴው የፈቀደው በጀት ብዙ ማስተካከያ የተደረገበትና የተባበሩት መንግስታት ከጠየቀው ያነሰ መሆኑን ዲፕሎማቶች ለሮይተርስ ተናግረዋል። በጉዳዩ ላይ አስተያየታቸውን የሰጡት በተባበሩት መንግስታት አመራርና ማሻሻያ የዩናይትድ ስቴትስ አምባሳደር ክሪስ ሉ ዩናይትድ ስቴትስ እንደ አንድ የመንግስታት ድርጅቱ አካል የሰብአዊ መብት ኮሚሽኑ ያሳለፈውን ውሳኔ ማክበርና ተግባራዊ እንዲሆን የማድረግ አስፈላጊነትን ታረጋግጣለች ብለዋል። በህዳር ወር የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በኢትዮጵያ መንግስት ከተቋቋመው የሰብአዊ መብት ኮሚሽን ጋር በመሆን በጋራ ባካሄዱት ምርመራ በጦርነቱ በተሳተፉ ሁሉም አካላት የጦር ወንጀል መባል የሚችል የመብት ጥሰት መፈጸሙን ማስታወቃቸው ይታወሳል።
ስመኝሽን ለዘገባው አመሰግናለሁ። የአሶሺየትድ ፕሬስ ዘጋቢና የካሜራ ባለሙያው ከእስር ተለቀዋል። ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማንና ፍሪላንስ የካሜራ ባለሙያው ቶማስ እንግዳ እያንዳንዳቸው በ60,000 ብር ዋስትና እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት በወሰነው መሰረት ዛሬ ከሰዓት በኋላ ከእስር መለቀቃቸውን ጠበቃቸው ገልጸዋል። የሁለቱ ዘጋቢዎች ጠበቃ አቶ ታደለ ገብረመድን ለአሜሪካ ድምጽ እንደገለጹት ፍርድ ቤቱ ተጠርጣሪዎቹ በዋስ እንዲፈቱ ማክሰኞ መጋቢት 20 ቀን ውሳኔ ሰጥቶ የነበረ ቢሆንም ፖሊስ ረቡዕ መጋቢት 21 ለፌዴራል ጠቅላይ ፍርድ ቤት ባቀረበው የይግባኝ አቤቱታ የስር ፍርድ ቤት ውሳኔው እንዲሻርለት ጠይቆ ነበር። ሆኖም የተጠርጣሪዎቹ ጠበቆች ፖሊስ የምርመራ ጊዜ ቀጠሮ ሲጠይቅ የሚያቀርባቸው ምክንያቶች ተመሳሳይ መሆናቸውን በመግለጽ መከራከሪያ ማቅረባቸውን አቶ ታደለ ለአሜሪካ ድምጽ ተናግረዋል። የሁለቱን ወገን ክርክር ያደመጠው የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት ትናንት ሐሙስ መጋቢት 22 በሰጠው ውሳኔ የስር ፍርድ ቤት በዋስትና ጉዳይ ላይ የሰጠውን ውሳኔ አጽንቷል። በዚህም ውሳኔ መሰረት ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ በ60,000 ብር ዋስ ዛሬ ከምሳ በኋላ ከእስር መለቀቃቸውን ጠበቃቸው ለአሜሪካ ድምፅ አረጋግጠዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዲሞክራሲያዊት ኮንጎ ሪፐብሊክ የምስራቅ አፍሪቃ ሀገሮች ማህበረሰብን ተቀላቀለች። ኬንያ፣ ቡሩንዲ፣ ደቡብ ሱዳን፣ ታንዛኒያ፣ ዩጋንዳና ሩዋንዳ ያሉበት የኢኮኖሚ ማህበረሰብ አሁን ዲሞክራሲያዊት ኮንጎ በመቀላቀሏ ከአህጉሪቷ ህዝብ 1/4ኛውን መያዙ ነው። የነባሮቹ አባላት መሪዎች ሰኞ በተካሄደ ስነ ስርዓት ለኮንጎ አቀባበል አድርገዋል። የኬንያ ፕሬዚደንት ኡሁሩ ኬንያታ ባሰሙት ንግግር እንዲህ ብለዋል።
I proudly and warmly welcome our brothers and sisters
ለዲሞክራሲያዊት ኮንጎ ሪፐብሊክ እህት ወንድሞቻችን የሞቀ አቀባበል ሳድርግ በኩራት ነው። እጅ ለእጅ ተያይዘን ማህበረሰባችንን እንደምናጠናክር ምኞቴ ነው። ተለያይተን ከመናደርገው አብረን በመነሰራው ይበልጡን እንጠቀማለን።
በኢኮኖሚ ፖሊሲ ምርምር ማዕከል ተመራማሪው ኢቡራ ሙናያቦራ ኮንጎ ብዛት ያለው የተፈጥሮ ሀብት ያላት ሀገር በመሆኗ ማህበሩን መቀላቀሏ ለአካባቢው የውጭ ምንዛሪና መዋዕለ ንዋይ ለመሳብ ትልቅ አስተዋጽኦ ይኖረዋል ብለዋል። ማሊና ወታደራዊ አጋሮቿ ዓለም አቀፋዊ ግዴታዎቻቸውን እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጥሪ አቀረቡ። ዋና ጸሐፊው ጥሪያቸውን ያሰሙት የማሊ የጦር ኃይል በጽንፈኛ እስላማዊ ቡድኖች ላይ በሚያካሂደው ጦርነት የሰብአዊ መብት ጥሰቶች እየፈጸመ ነው የሚለው ስጋት እየተባባሰ ባለበት በዚህ ወቅት ነው። ጽንፈኞች ጥቃት እያደረሱ መሆኑን እንደሚገነዘቡ የገለጹት ዋና ጸሐፊው ለጸጥታ ምክር ቤቱ ባደረጉት መግለጫ ማሊ በምታካሂደው ጸረ ሽብርተኛ ዘመቻም በሲቪሉ ህዝብ ላይ ከባድ ጉዳት እየደረሰ ነው ሲሉ ማሳሰባቸውን AFP ያገኘው መረጃ አመልክቷል። በሌላ የማሊ ዜና ከቡርኪና ፋሶ እና ከኒጀር ጋር በሚያዋስናት ድንበር አካባቢ በተፈጸሙ ጥቃቶች ሰላማዊ ሰዎች ተገድለዋል የሚሉትን ሪፖርቶች ተከትሎ በሀገሪቱ ያሉት የተባበሩት መንግስታት ድርጅት ሰላም አስከባሪዎች በአካባቢው ተሰማርተዋል። የመንግስታቱ ድርጅት ባወጣው መግለጫ የአካባቢው ጸጥታ መደፍረስ እየተባባሰ እንደመጣ ገልጿል። አስቀድሞም በከባድ ጉዳት ላይ ለሚገኙት የአካባቢው ነዋሪዎች በታጠቁ አሸባሪዎች የሚደርሰው ጥቃት ይበልጡን ስቃይ ውስጥ ጥሏቸዋል ያለው የተባበሩት መንግስታት ብዛት ያላቸው ሰዎች እንደተገደሉ ተናግሯል። የቱኒዚያ ፕሬዝደንት በሶስት ወር ጊዜ ውስጥ ምርጫ አናካሂድም ሲሉ አስታወቁ። በዚህ ሳምንት ምክር ቤቱን የበተኑት የቱኒዚያ ፕሬዝደንት ሳይድ ካይስ በቀጣዮቹ ሶስት ወራት ውስጥ ምርጫ እንደማይካሄድ ትናንት ማታ በሰጡት መግለጫ ነው ያስታወቁት። ይህም ፕሬዝደንቱ አብዛኛውን የህገ መንግስቱን የዲሞክራሲ መርሆች ወደ ጎን ትተው በግላቸው ወደፊት መግፋቱን እንደቀጠሉ አመላካች ነው ተብሏል። በሀገሪቱ ያሉ የተለያዩ የፖለቲካ ፓርቲዎችና ጠንካራው የሰራተኛ ማህበር ፓርላማውን የበተኑት ፕሬዚደንት በአፋጣኝ ምርጫ ማካሄድ እንዳለባቸው ህገ መንግስቱን እየጠቀሱ ጠይቀዋል። ፕሬዚደንቱ በበኩላቸው ይህን የህገ መንግስት ትርጓሜ ከወዴት እንዳመጡት አላውቅም ብለዋል። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ፕሬዚደንቱ ፓርላማውን መበተናቸውና እርምጃቸውን በመቃወም በተካሄደ ስብሰባ የተካፈሉ የምክር ቤት አባላትን በህግ እንዲጠየቁ ሊያደርጉ ነው የሚሉት ሪፖርቶች በጥልቅ አሳስበውናል ብለዋል። የደቡባዊ ዩክሬን ማሪዮፖል ከተማ ሩሲያ ሰብአዊ እርዳታ ማስገቢያ መስመር ለመክፈትና ነዋሪዎችን እንዲወጡ ፈቅዳለሁ ብላ የገባችውን ቃል ታከብር እንደሆነ በመጠባበቅ ላይ ነች። የዓለም አቀፍ ቀይ መስቀል ኮሚቴ ቃል አቀባይ ዛሬ ሲናገሩ ይህ እውን እንደሚሆን ተስፋ አለን፣ ወደ ማሪዮፖል ለመንቀሳቀስ እየተዘጋጀን ነን፣ ነገር ግን ዛሬ ይሳካ አይሳካ አናውቅም ማለታቸው ተጠቅሷል። ትናንት የሩሲያ ኃይሎች እርዳታ የሚያጓጉዙ መኪናዎችንና ነዋሪዎችን የሚያስወጡ አውቶቡሶችን ማስቆማቸውን የተገለጸው ከፍተኛው የቱርክ ዲፕሎማት ሀገራቸው ሁለቱን ወገኖች ወደ ድርድሩ ጠረጴዛ እንዲመለሱ ለማድረግ ጥረት እያደረገች መሆኗን ተናግረዋል። ይበዚህ እንዳለ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ሁለት ከፍተኛ ጄኔራሎችን ማዕረጋቸውን መግፈፋቸው ተሰምቷል። ለካሃዲዎች ጊዜ የለንም ያሉት ፕሬዝደንቱ ወደፊት ደግሞ ቅጣታቸውን ያገኛሉ ብለዋል። በሌላ በኩል የዩክሬን ባለስልጣናት እንዳሉት የሩሲያ ኃይሎች ከኪቭ አካባቢ 700 የሚሆኑ ወታደራዊ መሳሪያዎችን አንስተው ወደ ቤላሩስ አዛውረዋል ተብሏል። አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን የሩሲያ እንቅስቃሴ አነስተኛ እንደሆነ ገልጸው የሩሲያ ኃይሎች ኪቭና ሌሎችን ከተሞች በአየርና በመድፍ መደብደባቸውን እንደሚቀጥሉ አስጠንቅቀዋል። በተያያዘ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከተቀማጭ ነዳጅ ከፍተኛ መጠን ያለው ነዳጅ እንዲለቀቅ ትናንት ትዕዛዝ ሰጥተዋል። የሚለቀቀው ነዳጅ መጠን በመጠኑ ከምንጊዜውም ከፍተኛ መሆኑ ነው የተገለጸው። ለስድስት ወራት በየቀኑ 1 ሚሊዮን በርሜል እንዲለቀቅ ነው ፕሬዚደንቱ ትዕዛዝ የሰጡት። በሌላ ዜና የምዕራብ ዩክሬን ነዋሪዎች የሰላም ድርድሩ በዩክሬንና በሩሲያ መካከል እየተካሄደም ቢሆን እነሱ ግን ለረጅሙ ጦርነት እየተዘጋጁ መሆናቸውን ተናግረዋል። መሪዎቻቸው በስተመጨረሻው በድርድሩ የሚስማሙ ቢሆን እንኳን ለሩሲያ የድንበር መሬት ገምሶ የሚሰጥ የሰላም ድርድርን እንደማይቀበሉ እየተናገሩ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለምሽቱ ዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ምሽት መጋቢት 23 2014 ዓ.ም መሰናዷችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ይተላለፋል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የሶማሌ ክልል ለድርቅ መቋቋሚያ 70 ሚሊዮን ብር መድቧል። የሶማሌ ክልል ካቢኔ በድርቅ ምክንያት ከገጠር ወደ ከተማ ለተፈናቀሉና ከተማ ውስጥ በከፋ ችግር ውስጥ ለሚገኙ ነዋሪዎች መርጃ የሚሆን የ70 ሚሊዮን ብር በጀት መመደቡን ነው የገለጸው። በድርቁ ከ1.1 ሚሊዮን በላይ የቤት እንስሳት መሞታቸውንና ከ3.6 ሚሊዮን በላይ ዜጎችም የድርቁ ተጎጂ መሆናቸውን ክልሉ ጨምሮ አስታውቋል። አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል ካቢኔ በትላንትናው ዕለት ባካሄደው ጉባኤ በድርቅ ምክንያት ከገጠር ወደ ከተማ ለተሰደዱ አርብቶ አደሮች መርጃ የሚውል 70 ሚሊዮን ብር ድጋፍ መመደቡን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ለአሜሪካ ድምጽ አስታውቀዋል።
ከዚህ በፊት መላው ሶማሌ ክልል 93 ወረዳዎች ይገኛሉ። ከ93 ወረዳዎች ውስጥ 84 ተረጂ ነበሩ፣ በእርዳታ ስር እርዳታ የሚያገኙ ነበሩ። ከነዚህ መሀል ማህበረሰቡ ለኑሯቸው የተጠጉት ዞን ዋና ከተሞች እና ከተማ መስተዳደሮች አካባቢ ትልቅ የህዝብ ፍሰት ነው ያለው። እንስሳት ያለቀባቸው ምንም መተዳደሪያ የሌላቸው ወደ ከተማ መስተዳደሮች እና ብዛት ህዝብ የሚገኝበት ዞን ዋና መቀመጫ አካባቢዎች ነው እየተጣለሉት እና የተጠጉት። ስለዚህ ህዝቡ የተሰበሰበባቸው አካባቢዎች ከተማ መስተዳደሮች እና ዞን መቀመጫ ዋና ከተሞች ብዛት ህዝብ የሚገኝባቸው አካባቢዎች ስለሆኑ ተጨማሪ 70 ሚሊዮን በጀት ጸድቆ እርዳታ ይህን ተገዝቶላቸው ምግብና ምግብ ነክ ነገሮች እንዲቀርብላቸው ነው ትላንትና ውሳኔ የተላለፈው። ከምን አንጻር ነው ከተማ አካባቢ ተጠቅቶ የተጠለሉ ማህበረሰብ አብዛኛው ጊዜ ቀበሌ ታች አካባቢ ሰው እንዳያልቅ ሪስፖንስ ወይ ምላሽ ሲሰጥ ነው የቆየው። ስለዚህ ከተማ አካባቢ የሚገኙም ሽፋን እንዲሰጥ 70 ሚሊዮን በጀት ነው በድጎማ መልክ ለማህበረሰቡ ምግብ እንዲቀርብላቸው አቅጣጫ የተቀመጠው።
የሚቀርበው ድጋፍ በከተሞች የሚኖሩ የኢኮኖሚ አቅማቸው ዝቅተኛ የሆኑ ነዋሪዎችንም እንደሚያካትት አቶ አብዱ ቀር ጨምረው ተናግረዋል። በትላንትናው ዕለት ከአሜሪካ ድምጽ ጋር ቆይታ የነበራቸው የብሔራዊ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምክትል ዳይሬክተር ወይዘሮ ጫሊ ደበሌ የዘንድሮ የበልግ ዝናብ ዘግይቶ እንደሚጀምርና መጠኑም ከወትሮ ሊቀንስ እንደሚችል ተናግረው ነበር። ባለፈው ሳምንት በከፊል በጣለው ዝናብ ቅዝቃዜ መቋቋም ያልቻሉ በርካታ እንስሳት በተለይም ፍየሎች የሞቱበት የሶማሌ ክልል ዝናቡ ቀስ ብሎ መጀመሩን በበጎጎኑ እንደሚያዩት ነው ቢሮ ኃላፊ የሚናገሩት።
አሁን ያለው ተስፋ ጥሩ ነው። ለምን ዝናቡ አሁን ሸማግሌዎች ከልምድ አንጻር ምንድነው የሚገምቱት? ዝናብ ያለ ማቆም ከጀመረ የደከማቸው እንስሳቶች ይሞታሉ፣ አቅም ስለሌላቸው እንስሳትን ይጨርስብናል። ስለዚህ ከሳምንት በፊት ትንሽ እየጣለ ወደ ዋና ዝናብ ከገባን ለእንስሳቱ ለግጦሽም ለምርትም ጥሩ ነው ብሎ ስለሚገምቱ ያለው አሁን ሶማሌ ክልል ያለው ተስፋና ድባብ ጥሩ ነው። በቃ አመቱ እንደሚስተካከልና ጥሩ እንደሚሆን ነው የሚገመተው።
የድርቁ ክስተት እስከሚያበቃ ድረስ ለተጎጂዎች የሚቀርበው ድጋፍ እንደሚቀጥል የሚናገሩት የኮሙኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱልቃድር ረሺድ ቀጣይ ትኩረታቸውም ተጎጂዎችን መልሶ ማቋቋም ነው ይላሉ። ከጉዳቱ መጠን ስፋት አንጻር የመልሶ ማቋቋም ስራው ግን ቀላል እንደማይሆን ነው የሚናገሩት። በክልሉ በተከሰተው ድርቅ የተነሳ የእርዳታ ጠባቂ የሆኑ የክልሉ ነዋሪዎች ቁጥር ከ3 ሚሊዮን 600 ሺህ መብለጡንና ከ1.1 ሚሊዮን በላይ እንስሳት መሞታቸውንም ኃላፊው ተናግረዋል።
3.675 ሚሊዮን ህዝብ በድርቁ ተጎድቷል። 3 ሚሊዮን 675 ሺህ ህዝብ ለእርዳታ ጠባቂ ሆኖ ለእርዳታ ተሰልፎ የሚኖር ህዝብ ነው። 10 ዞኖች በድርቅ ተጠቅተዋል። ብዙ ማህበረሰብ ከቀያቸው ተፈናቅሏል፣ ወደ የአካባቢው ተዘዋውሯል። አሁን ተፈናቃዮቹ የሚገኙት 288 ሳይት ነው የሚገኙት። ተፈናቃዮቹ በተለያየ 38 ወረዳ ነው የሚገኙት። የተፈናቀሉት 57,647 አባወራዎች እንደሆኑ ነው መረጃዎች የሚያመለክቱት። እንስሳት ላይ ብዙ ጉዳት ነው የደረሰው። እንስሳት ላይ ብዙ እንስሳት ረግፈዋል። በሶማሌ ክልል በቁጥር 1,123,111 የተለያዩ እንስሳቶች እንደሆኑ ነው መረጃዎች የሚያመለክቱት።
ኢትዮጵያ ውስጥ በሶማሌ ክልል 10 ዞኖች፣ በደቡብ ኦሮሚያ እና አጎራባች የደቡብ ክልል አካባቢዎች የተከሰተው ድርቅ በሚሊዮን ለሚቆጠሩ እንስሳት ሞት መንስኤ ሲሆን ይህም በሚሊዮን የሚቆጠሩ አርብቶ አደሮች ጥሪታቸውን አጥተው ድጋፍ ጠባቂ እንዲሆኑ አድርጓቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የእርዳታ እህል የጫኑ ተሽከርካሪዎች በቅርቡ ወደ ትግራይ ክልል እንደሚገቡ ተገልጿል። የዓለም ምግብ ድርጅት ዛሬ እንዳስታወቀው የድርጅቱን የእርዳታ ዕቃ የጫኑ ተሽከርካሪዎችም ያለምንም እንቅፋት እየተጓዙ መሆኑንና በቅርቡ ወደ መቀሌ እንደሚገቡ አመልክቷል። ደረጀ ደስታ ዝርዝር አለው።
የዓለም የምግብ ድርጅት ወደ ትግራይ የላካቸው የእርዳታ ዕቃ የጫኑ መኪናዎች ወደ ትግራይ መንቀሳቀሳቸውንና ያለምንም እንቅፋት ጉዞ እያደረገ መሆኑን ድርጅቱ በትዊተር ገጹ ባወጣው መልእክት አስታውቋል። ከ500 ሜትሪክ ቶን በላይ የሚሆኑ አስቸኳይ የእርዳታ ዕቃዎችን የጫኑት መኪናዎች ኢሬብት መድረሳቸውንና ወደ ትግራይ ለመሻገር መቃረባቸውንም ተቋሙ ጨምሮ ገልጿል። በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪናዎች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የህወሓት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ህወሓት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር። የዓለም ድርጅቱና አጋር ድርጅቶች ለረሃብ ለተጋለጡ የማህበረሰቡ ክፍል የሚደርስ ምግብና የተመጣጠነ ምግብ አቅርቦቶች እንደሚገኙበትም አስታውቀዋል። በቅርብ ጊዜ ውስጥ መቀሌ እንደርሳለን ያለው የዓለም ድርጅት ሌላ 1000 ሜትሪክ ቶን ምግብ የጫኑ መኪናዎች ዛሬ ከሰዓት በኋላ አፋር እንደሚደርስና በዳሎል በርሃሌ እና ኮበና የሚገኙ አስቸኳይ እርዳታ ለሚያስፈልጋቸው የህብረተሰብ ክፍሎች እንደሚከፋፈል ገልጿል። የእርዳታ አቅርቦቱ ያለምንም ችግር እንዲያልፍም የአፋር ክልል መንግስትና ማህበረሰቡ ድጋፍ እያደረገ ነው ሲልም የዓለም ድርጅት በትዊተር መልእክቱ አስታውቋል። 20 የዓለም ምግብ ፕሮግራም መኪናዎች ወደ መቀሌ ያመሩ መሆናቸውን አስመልክቶም በትዊተር ገጻቸው ላይ አስተያየት ያሰፈሩት የህዋት ቃል አቀባይ አቶ ጌታቸው ረዳ ይህ ወደ ትክክለኛ አቅጣጫ የሚወስደን ጥሩ እርምጃ ነው። ዋናው ነገር ግን ምን ያክል የጭነት መኪናዎች እንዲሄዱ መፈቀዱ ሳይሆን የሰብአዊ እርዳታው ሳይስተጓጎል ለተቸገሩት እንዲደርስ ያልተገደበ ስርዓት ተዘጋጅቷል ወይ የሚለው ነው ብለዋል። የኢትዮጵያ መንግስት ትላንት ሰብአዊ እርዳታ የጫኑ 21 ከባድ የጭነት መኪኖች ወደ ትግራይ ጉዞ መጀመራቸው ያስታወቀ ሲሆን የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ ትላንት ከሰመራ ተነስተው በአብዓላ መስመር ጉዞ መጀመራቸውን ተናግረው ነበር።
ቀደም ብሎ ቃል በገባው መሰረት መንግስት ሁሉንም አይነት አማራጮች በመጠቀም እርዳታው እንዲጓጓዝ ያደረገ ነው። በየዕለቱ በአውሮፕላን የሚደረገው የአልሚ ምግቦች፣ የመድኃኒትና የህክምና መሳሪያዎች፣ ቁሳቁስ፣ ገንዘብ እና በአየር ሊጓጓዝ የሚችሉ ሌሎች ነገሮች ያው እንደቀጠሉ ነው። ከዛ ባለፈ በዛሬው ዕለት ደግሞ 21 ከባድ ጭነት መኪናዎች ወደ መቀሌ በአባላ መንገድ እርዳታ ማጓጓዝ ጀምሯል በWFP አማካኝነት።
ቀጣይነቱስ እንደው ምን ይመስላል?
እንግዲህ በዚሁ መሰረት ይቀጥላል ብለን ነው ተስፋም እናደርገው። ሌላኛውም ወገን ትብብር ካሳየ ህብረተሰቡ፣ እርዳታ ፈላጊ ህብረተሰብ ከችግር ለመታደግ መንግስት አሁንም ቁርጠኛ አቋም አለው። ስለዚህ ስሙዝ ይሆናል ብለን እየጠበቅን ነው።
አሁንም በአፋር ክልል በአንዳንድ አካባቢዎች ግጭት መኖሩን የገለጹት ሚኒስትሩ እርዳታው በአግባቡ እንዲደርስ የህወሓት ታጣቂዎች ከያዟቸው ቦታዎች ለቀው እንዲወጡም በትላንትናው ዕለት አሳስበው ነበር። በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪኖች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የህወሓት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ህወሓት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር።
ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ጤና ሚኒስቴር በኮቪድ-19 ፕሮቶኮል ላይ የተወሰኑ ማሻሻያዎች ማድረጉን አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት ጋዜጣዊ መግለጫ በሀገሪቱ አሁናዊ ሁኔታ የህብረተሰቡ በኮቪድ የመያዝ እድሉ ከ101 በታች መሆኑን ጠቅሰው የተወሰኑ መሻሻያዎች መደረጋቸውን አመልክተዋል። ከተደረጉት መሻሻያዎች መካከል ከቤት ውጪ በቂ የአየር ዝውውር ባለበት ቦታ ላይ የአፍና አፍንጫ መሸፈኛ ጭንብል ግዴታ አለመሆን፣ መንገደኞች የኮቪድ ክትባት ጨርሰው መውሰዳቸውን የሚያመላክት ማስረጃ ከያዙ የመመርመር ግዴታ እንደሌለባቸውና ሌሎችም ማሻሻያዎች እንደሚገኙበት ተገልጿል። ፀሐይ ዳምጠው ተጨማሪ አላት።
የኢትዮጵያ ጤና ሚኒስቴር የኮቪድ-19 ወረርሽኝን በተመለከተ አዲስ ያወጣው መመሪያ ላይ ማብራሪያ ሰጥቷል። በዚህ መሰረት መመሪያ 882/2014 የወጣው የተወሰኑ የኮቪድ-19 ወረርሽኝን ለመከላከል የወጣው ፕሮቶኮል ላይ ማሻሻያዎች መደረጉን ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በመመሪያው ከተካተቱት ውስጥ በነበሩት የሚቀጥሉ ተግባራትን ሚኒስትሯ ሲገልጹ
መንግስት በነጻ ክትባቱን እየሰጠ 25 ሚሊዮን የህብረተሰብ ክፍሎች የተከተቡ ሲሆን ቁጥር በመናደርገው የተቀናጀ ርብርብ እንደሚጨምር ታሳቢ በማድረግ የተወሰኑ ክልከላዎችና ግዴታዎችን በማላላት ይበልጥ ውጤታማ የሚሆኑ የጥንቃቄ እርምጃዎችንና ክትባትን ትኩረት የሚያደርግ ማሻሻያ አስፈላጊ ሆኖ በመገኘቱ ተሻሽሎ የወጣ መመሪያ 882/2014 መሰረት በማድረግ ማንኛውም ተቋም ወይም የትራንስፖርት አገልግሎት የሚሰጥ አካል አገልግሎቱን በሚሰጥበት ጊዜ ሰራተኛውና ተገልጋዩ የአፍና አፍንጫ መሸፈኛ የማስደረግና በቂ የአየር ዝውውር እንዲኖር ማድረግ የሚቀጥል ይሆናል።
በሀገሪቱ አሁናዊ ሁኔታ የህብረተሰቡ በወረርሽኙ የመያዝ እድል ከ101 በታች ሆኗል ያሉት ዶክተር ሊያ ማሻሻያ የተደረገባቸውን ጉዳዮች ተናግረዋል።
በመመሪያ 803 የነበሩና ከፊል ማሻሻያ የተደረገባቸው ክልከላዎች ከቤት ውጭ አየር በአግባቡ በሚዘዋወሩ ቦታዎች የአፍና ያፍንጫ መሸፈኛ የማድረግ ግዴታ በዚህ መመሪያ ቀሪ ተደርጓል። በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ከሚደረጉ ስብሰባዎች በስተቀር የአፍና አፍንጫ መሸፈኛ ማድረግ ግዴታ አይሆንም። በውጭ የሚደረጉ ወይም በአደባባይ የሚደረጉ ስብሰባዎች ላይ ይሄ ግዴታ ተነስቷል። ነገር ግን በቤት ውስጥ ወይም በድንኳን በመሳሰሉ በተከለለ ሁኔታ ለሚደረጉ ስብሰባዎች በተመለከተ አዳራሹ መያዝ በሚችለው ልክ ሆኖ የአፍና አፍንጫ መሸፈኛ በማድረግ እንደዚሁም ርቀትን በመጠበቅ የሚደረግ ይሆናል። ቀደም ሲል የነበሩ ስብሰባዎችን ላይ የነበሩ የቁጥር ክልከላዎችና የማስፈቀድ ግዴታዎች በዚህ መመሪያ ቀሪ ተደርገዋል።
ላለፉት ሁለት ወራት በቫይረሱ የሚያዙም ሆነ የሚሞቱ የሰዎች ቁጥር ቀንሷል ያሉት ዶክተር ሊያ የመያዝ ምጣኔው ከመቶ ከአንድ በታች ሆኗል፣ የቫይረሱ ስርጭት ግን ቀጥሏል በማለት የመከላከያ ክትባት መውሰድና አስፈላጊው ጥንቃቄ መደረግ አለበት ሲሉ አሳስበዋል። ዶክተር ሊያ አሁን በወጣው መመሪያ መሰረት ከሀገር የሚወጡና ወደ ሀገር የሚገቡ ሰዎችን በተመለከተ ተከታዩም ብለዋል።
ማንኛውም ከ12 ዓመት እድሜ በላይ የሆነ በመግቢያና መውጫ ኬላ የሚገባ ተጓዥ፣ መንገደኛ ከመነሻው ሀገር ከመነሳቱ በፊት 72 ሰዓት ወይም ከ3 ቀን በላይ ያልሆነው የተረጋገጠ የፒሲአር ምርመራ ኔጌቲቭ ውጤት ወይም 24 ሰዓት ወይም ከአንድ ቀን በላይ ያልሆነው የተረጋገጠ የአንቲጅን ወይም ፈጣን ምርመራ ኔጌቲቭ ውጤት ይዞ መምጣት ይኖርበታል። መንገደኛው በ90 ቀን ውስጥ የኮቪድ-19 ታሞ ከነበረ ታሞ ስለማገገሙ የሚያረጋግጥ ሰርቲፊኬት የያዘ ከሆነ ወይም የተሟላ የኮቪድ-19 ክትባት ያጠናቀቀ ከሆነ እና ለእነዚህ ማስረጃ ማቅረብ ከቻለ ያለ ምርመራ ወደ ሀገር ውስጥ መግባት ይችላል። ማንኛውም ወደ ሀገር የሚመጣ የትራንዚት መንገደኛም የኮቪድ-19 ክትባት ያጠናቀቀበት መረጃ ሲያቀርብ ያለ ኮቪድ-19 ምርመራ ወደ ከተማ ውስጥ መግባት ይችላል።
ይህ የተደረገው ማሻሻያ እንደ አስፈላጊነቱ ሊቀየር ይችላል ያሉት ዶክተር ሊያ ህብረተሰቡ አስገዳጅ ሁኔታን ሳይጠብቅ ለራሱና ለቤተሰቡ አስፈላጊውን የጥንቃቄ እርምጃዎች መከተል አለበት ብለዋል። በትምህርት ቤቶች አካባቢ ያለው የኮቪድ ፕሮቶኮል በነበረው እንደሚቀጥልና ከ12 ዓመት በላይ የሆነ ማንኛውም ሰው የመከላከያ ክትባት መውሰድ ይኖርበታል ብለዋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ 7429 ሰዎች በቫይረሱ ሳቢያ ህይወታቸውን አጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በተከታዩ ዘገባችን የምናልፈው ወደ ዩክሬን ነው። በሩሲያና በዩክሬን መካከል ድርድር እየተካሄደ ቢሆንም በምዕራብ ዩክሬን የሚገኙ የአገሬው ሰዎች ለረጅም ጦርነት እየተዘጋጁ መሆኑን ተናግረዋል። አክለውም ተወካዮቻቸው በድርድሩ መስማማት ላይ ቢደርሱ እንኳን ለሩሲያ የድንበር መሬት ቆርሶ የሚሰጥ የሰላም ድርድር እንደማይቀበሉ ገልጸዋል። የአሜሪካ ድምጿ ሄዘር መርዶ ከዩክሬን ተርኖፒልና ለቪቭ ከተሞች ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
እዚህ ምዕራብ ዩክሬን ውስጥ የምትገኘው ተርኖፒል ከተማ በተሰደዱ ቤተሰቦች፣ በእርዳታ ሰራተኞች፣ ምግብ በሚያሰናዱ ሰዎች፣ ልብስ በሚያጥቡና በጦርነቱ ለተጎዱ የአገሬው ሰዎች ሌሎች መሰረታዊ ነገሮችን እያዘጋጁ ከሰላም ድርድሩ ጋር ጦርነቱ አሁንም ወደ ተፋፋመበት ምስራቅ የአገሪቱ ክፍል በሚልኩ ሰዎች ተሞልታለች። ብዙዎቹ የሰላም ስምምነት ማለት ለሩሲያ መሬት ገምሶ መስጠት ከሆነ የማይቀበሉ መሆኑን በመግለጽ ለወራት ከዚያም አልፎ በሚዘልቀው ጦርነት ውስጥ በምትገኘው አገራቸው ውስጥ ለመኖር መዘጋጀታቸውን ይናገራሉ። በተርኖፒል ነዋሪ የሆኑት ኢቫና ሆሺ እንዲህ ይላሉ።
ይህ የሰላም ስምምነት ለዩክሬን መጥፎ በሆነ ሁኔታ እንዲጠናቀቅ አንፈልግም። እስከ መጨረሻው ድረስ መሬታችንን ነጻ ለማውጣት ዝግጁ ነን።
የሃይማኖት መሪዎች የአካባቢውን እምነት ያንጸባርቃሉ። ይሁን እንጂ ከቤታቸው የተፈናቀሉ በሚሊየን የሚቆጠሩ ስደተኞችን ጨምሮ ጦርነቱ ከወዲሁ በዩክሬናውያን ተዋጊዎችና ሰላማዊ ሰዎች ላይ እያደረሰ ያለውን ውድመትና ጉዳት በማሰብ ጦርነት ሊያስከትል በሚችለው ቀውስ ያላቸውን ስጋት ይገልጻሉ። ዩክሬን ውስጥ በአንድ ወታደራዊ ተቋም ውስጥ ያለ እምነት ተቋም አባት የሆኑት አባ ማይኮሊ ኪዊቺ እንዲህ ይላሉ።
ጦርነት ቀውስና አውዳሚ ነው። አሁንም ከተሞቻችንና ሰዎቻችንን ውስጣቸውን እየፈጀ ነው። ከጦርነት በኋላ እንደ ድሮህ አንድ አይነት ሰው ልትሆን አትችልም።
ምስራቅ ዩክሬን ውስጥ የሚገኙ ዋና ዋና ከተሞች ባዶ የሆኑ በመምጣታቸው እንደ ለቪቭ ያሉ የምዕራብ ከተሞች ከሌላ ቦታ ተሰደው በመጡ ስደተኞች ተጥለቅልቀዋል። ብዙዎቹ ከሚወዷቸው ተለይተዋል። ሊዩባቫ ተፈናቃይ ከሆኑ አርሶ አደር ቤተሰቦች መካከል አንዷ ናቸው።
My daughter and grandchildren are in Slovakia. My older daughter is in Kyiv.
ሴት ልጄና የልጅ ልጆቼ በስሎቫኪያ ናቸው። ታላቋ ልጄ በኪየቭ ናት። እኔና የልጄ ባለቤት ደግሞ እዚህ ለቪቭ ነን።
ሊዩባቫ ጦርነቱ በቶሎ ያልቃል ብለው ተስፋ ያደርጋሉ፣ ምክንያቱም ያባታቸውን ስም መግለጽ ያልፈልጉት። ሊዩባቫ እንደሌሎቹ በርካታ አርሶ አደሮች በዚህ ዓመት ለሚያደርጉት የእርሻ ወቅት በቶሎ መዝራት ይፈልጋሉ። በተርኖፒል ያሉት የእርዳታ ሰራተኞች ዩክሬን ምናልባት ከማያባራው ጦርነት ውስጥ ተዘፍቃ ትቀራለች ብለው ይሰጋሉ። በተርኖፒል ያሉት የእርዳታ ሰራተኞች ዩክሬን ምናልባት ከማያባራው ጦርነት ውስጥ ተዘፍቃ ትቀራለች ብለው ይሰጋሉ። አንዳንዶቹ በጎ ፈቃደኞች ደግሞ የዩክሬንን መሬት አሳልፎ የመስጠቱን ነገር የማይቀበሉት ቢሆንም አሁንም ቢሆን ግን የሰላም ንግግሩ መቀጠል አለበት ባይ ናቸው። የሃይማኖት አባት አባ ሮማን ደሙሽ አንዱ ናቸው።
потрібно говорити розумні люди
You always need to speak. ሁሉም መነጋገር ይኖርብናል። አዋቂ ሰዎች መነጋገር አለባቸው፣ ምክንያቱም ተፈጥሮ ሰዎችን ስታንጸን እንድንነጋገር አድርጋ ነው። ለዚህ ነው ተኩስ ለማቆም ማናቸውንም ነገር ማድረግ የሚኖርብን።
እሳቸው እንደሚሉት መሪዎች ለሰላም ሲደራደሩ በመድር ላይ ያለውን የጥቃት መጠን ይቀንሳሉ። ይሁን እንጂ ሌላኛው ካህን በሰላም ድርድሩ የሚገኘው ስምምነት ዋጋ የሚኖረው ስምምነቱን ለመተግበር ሰዎች ቃላቸውን ከተጠበቁ ብቻ ነው ብለዋል።
እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ቀዳሚ አድርገን ወደ ያዝነው መሰናዶ እንለፍ። በጦርነት ምክንያት ከመኖሪያ ቀያቸው የተፈናቀሉ ሰዎች ባሉበት በቂ የስነ ልቦና የምክር አገልግሎት እንዳልተሰጣቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነርና አንዳንድ የስነ ልቦና ባለሙያዎች ተናገሩ። የባህር ዳር ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ጋር በመሆን ስራውን እየሰራ መሆኑን ገልጾ ከችግሩ ስፋት አንጻር በሁሉም አካባቢዎች መዳረስ አለመቻሉን አስታውቀዋል። አስቴር ምስጋናው ዝርዝሩን ይዛለች።
ተበበበለው በሰሜን ወሎ ዞን መቄት ወረዳ ነዋሪ ናቸው። የህወሓት ታጣቂዎች አካባቢውን ተቆጣጥረው በነበሩበት ጊዜ ቀያቸውን ጥለው እንደተሰደዱ ይናገራሉ። ከወራት በኋላ ወደ ቤታቸው ሲመለሱ ግን መንፈስ የሚሰብር ክስተት እንደገጠማቸው ይናገራሉ። የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ የአማራ ክልል አካባቢዎች በስራ ተንቀሳቅሰው የነበሩት የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ የጉዳቱ ሰለባ ለሆኑ ግለሰቦች የሶስት ቀን የስነ ልቦና የምክር አገልግሎት መስጠት ተቋማቸው የጉዳቱ ሰለባ በቂ አይደለም ባይ ናቸው።
እኔ በነበርኩበት ስልጠና ላይ ምንድነው ያየን የነበረው እነዚህ ስልጠናዎች በቂ አይደሉም። አብዛኛው ለምሳሌ ሰራተኞች በቁዘማ ምክንያት ወደ ስራ አልገቡም። አብዛኛው ማህበረሰብ ላይ ያለው እስካሁን ድረስ ስጋት አለ። እነዚህ ከጦርነቱ ጋር ተያይዘው የሚመጡ ስትራስ ወይም ደግሞ የውጥረት የጭንቀት ችግሮች ተያያዥ በሽታ እየፈጠሩ ይዘው ይመጣሉ እና ለዚህ ተገቢውን የሆነ ድጋፍ ያስፈልጋል። ይህንን ድጋፍ ማድረግ ካልተቻለ ግን አንደኛ አምራች የሆነውን ዜጋ እናጠዋለን፣ ሁለተኛ በማህበረሰቡ ዘንድ ከፍተኛ የሆነ ጭንቀት ይፈጠራል። ይህ ጭንቀት ደግሞ መልሶ ለተጓዳኝ በሽታዎች እንደ ግፊት፣ ስኳር አይነት በሽታዎችን ራሱ ይዞ የመምጣት እድል አለው። ይህ ሲመጣ ደግሞ ለምሳሌ ከፍ ያሉ ሰዎች እንዲህ አይነት በሽታ ሲመጣባቸው ልጆቻቸውን በአግባቡ ኬር ማድረግ አይችሉም፣ የቤተሰብ አባሎቻቸውን በአግባቡ መንከባከብ አይችሉም። ስለዚህ እንዲህ አይነት ክፍተቶች እንዳይመጡ ከዚህ ጋር ተያያዥ የሆኑ የስብዕና ዝንፈት ችግሮች እንዳይመጡባቸው ጥንቃቄ ማድረግ ያስፈልጋል ማለት ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዘላለም ልጃለም ምሁራን በዘርፉ ብዙ እንዲሰሩ ይወተውታሉ።
ሚስቱ ስትገደል ያየ፣ ልጆቹ ሲገደል ያየ፣ ባሏ የተገደለበት እና ይህ ችግር ሰፊ የሆነ የስነ ልቦና ስብራት ህብረተሰብ ውስጥ የፈጠረበት ነው ያለው ሁኔታ። ስለዚህ ሰብአዊ ድጋፍ ማድረግ፣ ምግብ ማቅረብ፣ መጠለያ ማቅረብ፣ የተለያዩ ድጋፎችን ማድረግ አንድ ጉዳይ ሆኖ በዋነኛነት ግን የስነ ልቦና ስብራቱን የሚጠግን ስራ መስራት ያስፈልጋል። በዚህ ዘርፍ በተወሰነ ደረጃ ከባህር ዳር ዩኒቨርሲቲ ጋር በመሆን የተወሰነ ስራ የተሰራበት ሁኔታ አለ። ስፔሻሊ ተፈናቃዮችን ማዕከል ያደረገ ነገር ግን ጥሎት የሄደውን የሳይኮሎጂካል ወይም የስነ ልቦና ጠባሳ ሊጠግን የሚችል ስራ በመስራት በኩል መሰረታዊ የሆነ ክፍተት ያለ በመሆኑ በየአካባቢው ያሉ ዩኒቨርሲቲዎች አሉ፣ በዚህ ዘርፍ የተሰማሩ ምሁራን አሉ። ስለዚህ ለዚህ ስራ ትልቅ ትኩረት በመስጠት ህዝባችን ውስጥ የደረሰውን የስነ ልቦና ስብራት ሊጠግን የሚችል ስራ መስራት አስፈላጊ ይሆናል ማለት ነው። የተሰራ ስራ አለ፣ የተወሰነ በአማራ ምሁራን መማክረት በባህርዳር ዩኒቨርሲቲ የተሞካከሩ ስራዎች አሉ። ነገር ግን ከችግሩ አማራ ላይ ከደረሰው በደል፣ አማራ ላይ ከደረሰው የስነ ልቦና ስብራ አንጻር ግን ያን ያህል ጥሩ ለውጥ የሚያመጣ አይደለም። ስለዚህ በቀጣይ በጣም በተደራጀ አኳኋን ታቀዶ ታስቦበት ተደራጀ ከሆን ስራውን መስራት ይጠይቃል።
በባህር ዳር ዩኒቨርሲቲ የምርምርና የማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተስፋዬ ሸራው ዩኒቨርሲቲው ከሌሎች ተቋማት ጋር ሲሰራ እንደቆየ ገልጸው የተሰራው ስራ ግን በቂ ነው ሊባል እንደማይችል አምነዋል።
ሁሉንም ማድረስ አደርገናል አይደለም። ብዙ ህዝብ ይህንን ሰርቪስ ያላገኘ አለ። በእርግጥ ግን ቢያንስ ያን አውቀው መጠቀም የቻሉ ሰዎች እድሉ እንዳለ አስታውቀን የኛ መምህራን በቦታው እየሄዱ አገልግሎት ሲሰጡ እንዲሰሩ አድርገናል። በሳይኮሶሻል ቴራፒ ክፍተት አለ ብለው ካመኑ ዩኒቨርሲቲዎች መጠየቅ ያለባቸው እነሱ ናቸው ብዬ ነው። ለምን እየሰራን ነው ብለናል። እየሰራን ያለ ነው በቂ ካልሆነ በቂ እንዲሆን ምን እናደርግ መመካከር አለን።
ከዚህ ቀደም በዚህ ርዕሰ ጉዳይ ዙሪያ በሰራ ነው ዘገባ የአማራ ምሁራን መማክርት ጉባኤ በበላይነት እንደሚከታተለው መገለጹ ይታወሳል። ነገር ግን በዚህ ዘገባ ከአማራ ምሁራን መማክርት ጉባኤ ተጨማሪ ሀሳብ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው
አድማጮች፣ ቀደም ሲል በሰማችሁት ዘገባ ላይ ለነበረው የድምፅ ችግር ይቅርታ እንጠይቃለን። ወደ ተከታዩ ዘገባችን ደግሞ ወደ መቀሌ ይወስደናል። በትግራይ ክልል በሰሜን ኢትዮጵያ ጦርነት ምክንያት ወላጆቻቸውን ያጡ 30 የሚደርሱ ልጆችን በመንከባከብ ላይ የሚገኙ በጎ አድራጊን የተመለከተ ነው ተከታዩ ዘገባ። በጎ አድራጊዋ ወይዘሮ እሌኒ ገብረ እግዚአብሔር ይባላሉ። እያደረጉት ባሉት ተግባር ዙሪያ ያነጋገራቸው አለም ፍስሐ ተከታዩን አሰናድቷል።
መምህርት ኢለን በሶስት ልጆች የጀመሩትን የመንከባከብ ስራ ቁጥራቸው በየጊዜው እየጨመረ 47 ደርሰው መኖራቸውና 17 ወላጆቻቸው ስለተገኙ ያስረከብናቸው ስንሆን 30ዎች ግን ከኛ ጋር ነው ያሉት ብለዋል።
በመጀመሪያ በሶስት ልጆች ነው የጀመርኩት። የሽረ ከተማ ነበሩ የመጀመሪያ የመጡት። ከዛ ከቀረባ ቤተሰብ ከአጎት ከአባት እናት የሌለው ነው ከኔ ጋር ያሉ 47 ነበሩ። ከዛ 17ቱ ወደ ቤተሰብና ወደ ሀገራቸው እየተመለሱ ነው። ከቤተሰቡ የተለያዩ በኩናት ምክንያት የጠፉ ነበሩና ከዛ ከቤተሰብ ወደ ሀገራቸው የሽራ የአክሱም ነበሩ የተመለሱ 17 አሉ። አሁን ከኔ ጋር ያሉ ግን 30 ልጆች ናቸው ያሉ ከኔ ጋር ማለት 30 አብዛኛው አባትና እናት የሌለው ማለት የነበረ አሁን ኩናት ምክንያት ወላድ ያጡ ህጻናት ማለት ነው። አንዳንድ ደግሞ እናት የሌለች በህይወት አባት ደግሞ ወደ በረካ የወጣ ወደ ትግል ማለት ነው።
ከኛ ጋር የሚገኙ ልጆች ቤት ተከራይተን መኝታ፣ ምግብ፣ ልብስ፣ የትምህርት መሳሪያዎችና የንጽህና እቃዎችን ወጪያቸውን እየሸፈንን ከአንድ ዓመት በላይ አስቆጥረናል ብለዋል መምህር ጥለን።
እዚህ ሁሉ ማለት ነው እዛ ከኛ ጋር ነው ምግብም ልብስም ታም ሁሉ ነገር ማለት ነው። አንድ ዓመት ከሁለት ወር ነው ያደረጉት ከኛ ጋር እና ሁሉ ነገር አስተማሪ እዚህ ክላስ አለው የራሳቸው በየእድሜው የኬጂ በየትምህርት ደረጃቸው እየተማሩ ነው ሁሉ ነገር ማለት ነው። እዛ እኔ ከነሱ ጋር ነው በቃ እንደ አባት እንደ እናት እንደ እህት እንደ ሁሉም ነገር ማለት ነው።
የባንክ አገልግሎት እያለ በውጭ የሚኖሩ ሀያ ዲያስፖራዎች ለሀያ ልጆች ይዘውልን ነበር። በዚህ መልክ ወጪያችንን እየሸፈን ነበር። የቤት ክራይ ብቻ ለአንድ ወር 8,000 ብር ነው። አመት ሙሉ አልተከፈለም ባንኩ ስለተዘጋ። ከሀብታሞች ጤፍና ሌላ አስቤዛ ገዝተን ከባንክ ሂሳባችን እናዛወረላቸው ነበር። አሁን ግን እነሱም እየተቸገሩ ስለሆነ የሚያግዝ እያጣን ነው ብለዋል መምህርት ይለን።
ባንክ ዝግ ነው፣ ስልክ ዝግ ነው። ለራሱ ቤት እንኳን 8,000 ለወር ነው የምንቀመጠው ማለት ነው። የአመት ምናምንስ የቤት አልተከፈለም። ባለቤቱም እንዴት ብዬ ልጠይቅ ስንት ልጆች ያሉ ደግሞ የክራይ እንዴት ብዬ ይሉ የአመት ከሁለት ወር የቤት ክራይ በ8,000 ስንት ብር እንደተሰበሰበ ማለት ነው። እና ከዚህ ደግሞ እኛ ከባንኬ እዛ ያሉ ሱቅ በመካዚን የእክልና የበርበረ የሌላ አስቤዛ እኛ ከነሱን ወስድና ከባንኬ ወደና የነሱ ሂሳብ በመዘዋወር ነበር። አሁን ግን እንደዛ ነገር የለም። እሱም ለራሱ የለም ገንዘብ የለም። በቃ ገበያ ስለሌለ ሁሉ ነገር ስለተወደደ ከዛ በጣም ለምግብ ነገር በጣም እየተቸገርን ነው ያለን። ልጆች እንዳይቦተኑ በስንት መከራ የምዕራብ አሉ የብዙ ልጆች ናቸው የምብራቅ የብዙ ከባብ ነው ያሉ የተንቤንም አሉ ከብዙ ቦታ ነው የተሰበሰቡ ልጆቹ። አሁንስ እንዴት እናርግ? ምግብ ከሌለስ እንዴት ይሆናሉ? አባት፣ እናት፣ ሀገር፣ ጎረቤት ምንም ነገር የሌለው ወዴት ልንልከው ነው? እና ለዚህ በጣም እየተጨነቅን ነው። እና ያሉ ገባር ስናይ አብደገ ያሉ ይሁን በዚህ በውስጥ ሀገር ያሉ ብንታጋገዝ ትንሽ ትንሽ ልጆቹ እንዳያስተማስሉ እንዳይ ሌላ እንዳይወጡ ወደ ሌላ እንዳይሄዱ ትንሽ ትንሽ ቢያጉዙኝ ነው የሚጠይቃቸው ማለት ነው።
ልጆቹ ከተለያዩ አካባቢዎች የመጡ በመሆናቸው የተለያየ ባህሪ አላቸው። መምርት ይለን
የምዕራብ ልጆች አሉ፣ የአድግራት አሉ፣ የተንቤን አሉ፣ የመቀሌ አሉ፣ የብዙሃ ወረዳ የብዙሃ አካባቢ የተለያዩ ከቤት ደግሞ ማለት ነው። ከዛ በስንት መከራ ስንት አባታቸው ከጎናቸው ታቸው እህታቸው በሞት የተነጠቁ እሞ በግፍ ማለት ነው። ስለሆነ የሆነ ነገር የለም ብትሎ ጠይቆ እስክሪቶ ለራ እስክሪቶ የለኝም ብሎ አንድ ልጅ ስጠይቅህ የለኝም ቢሎ በጣም ነው ያለቅሳል፣ ያኮርፋል። በቃ የለኝ የሚል በቃ በጣም ይከፋዋል ልጁ። እና ለዚህ ነው የሚጨንቀኝ ያለው። ምግብ ደግሞ የለም ሲባል እንዴት እንደሚከፋቸው በጣም ይከብዳል ማለት ነው።
ከሰላሳዎቹ ልጆች አንዱ ናትናኤል ደስታ ይባላል። ናትናኤል የ14 ዓመት ልጅና የሰባተኛ ክፍል ተማሪ ነው።
በነበረው በጦርነት ምክንያት ነው ወደዚህ ተፈናቅሌ የመጣሁት። ሁኔታው መጋቢት 14 ነበር። ከምሽቱ 9 ሰዓት ነበር። ሁለት ቤት ነበር እና እኔ ብቻዬን ተኝቼ ነበር። አባቴ፣ እናቴ፣ እህቴ ደግሞ አንደኛው ቤት ላይ ነበሩ። በዛ ድንገት ተኩስ ሰምቼ ተነስቼ ሮጥኩና እኔ ድንገት ተመትቼ እግሬን ራሴን ስቼ ነበር። ከዛ 10 ሰዓት ስነሳ ከራሴ ከሳትኩበት ቦታ እናቴና አባቴ እህቴ ተገለዋል ነበሩ። ከዛ ወደ አድግራት ሕክምና ሄድኩ። በባጃጅ ሂጄ እዛ ታክሜ በእግሬ መሄድ አልችልም ነበር፣ በክራንች ነው የምሄደው። ከዛ አንድ ወር ከታከምኩ በኋላ ሪፈር ወደ መቀለ ተብዬ መጣው። ከዛ እየተመላለሱ እየታከምኩ ነበርና መምህር ሙሉ የሚባል መጣ። ከዛ ሁሉም ነገር ነገርና ወደ አሜሪካ የሚገኙት ሰዎች አስተላልፎ አናገርና ከዛ ሁሉም ሲናገር ወደ ቤት አስመጥቶ ሁሉም ወደ ቤት ተከራይቶ ቤት አስመጣልና እዚህ የምንኖረው ከወንድሞቼ ሌላ ችግር አጋጥማቸው የምንኖረው 30 እንሆናለን። እዚህ ሁሉም መምህር አለን፣ አስተማሪ አለን። ምግብ በሰዓቱ ነው፣ ሰውነታችንን እንታጠባለን፣ ልብስም አለን ቅያር እንደፈለግነው። መምህር አለን፣ እንማራለን፣ ሁሉም የተሟላ ነው። ወደፊት እኔ ተምሬ ዶክተርኜ ወገንቼ እንዳግዝ ነው የምፈልገው። ዶክተር የመረቁን እኔ በተመታሁበት እግሬ መሄድ አልችልም ነበርና በዶክተሮች ምክንያት ታክሜ ነው ወደዚህ የደረስኩ በእግሬ መሄድ። እኔም ተምሬ ዶክተርኜ ለወገኖቻች እንደማግዝ እኔ ለመምህር ሙሉና ለሚስቱ ኢለኒ ላመሰግን ፈልጋለሁ።
በመጨረሻ ያነጋገርኩት አቤል በርሂ ነው። አቤል የ16 ዓመትና የ9ኛ ክፍል ተማሪ
የአዲግራት ከተማ ነዋሪ ነበር።
እኔ የመጣሁት በኮሮና ትምህርት ተቋረጥን። እናቴ በካንሰር ስለታመመች ወደ መቀሌ ከወንድዋ ሙዋ ጋር ሆና ልታክም መጣች። ከዛ እኔና ሁለት ወንድሞች አሉኝ ታናስረት ከትህታኝ መጣች ወደዚህ። ጦርነት ተፈጠረ። ጦርነት ከተፈጠረ በኋላ እዛ ብቻችን ስለነበርን ወደዚህ ኑ ተባልን። ካሁን መጣን። ከዛ ወደ ትምህርት ቤት አዲስ ምድህን ገባን። ከገባን በኋላ እናቴ ፒፕ ከገቡ በኋላ መድኃኒት አቋረጠች፣ የካንሰር መድኃኒት አቋረጠች። ከዛ መምህር ሙሉ መድኃኒት ማሳከሚያ ገንዘብ ይሰጣት ነበር። ከዛ ትታከም ነበር። ከውጭ የሚልኩላት አገናኛት። ከጋኛት በኋላ ጉንበት 13 ከትግራይ ኦክስጅን ጠፋ፣ ጉንበት 14 ደግሞ ኦክስጅን ያስፈልግሻል ተባለች። ከዛ ጉንበት 15 ደግሞ ህይወታ ልታልፍ ቻለች። ከዛ መምህር ሙሉ ኃይለ ስላሴ ወደዚህ አመጣን። እዚህ ደግሞ ጥሩ ነው ያለ ነው። ይሄ ድርጅት ከ12 እድሜ በታች ነው የሚያስተናግደው። እኔ ግን ከወንድሞቼ ጋር ልለያይ ስለማልችል እዚህ የተቀመጥ ነበር። እኛ እዚህ ጥሩ ነበርን። ከዛ ጥሩ እያለን ግን ባንክ ተዘጋ። ከውጭ የሚልኩልን ነበሩ እዚህ የተቀመጥን። ከዛ ባንክ ከተዘጋ በኋላ ከሀብታሞች እየለመነ ነው እያበላን የመገበን ያለ። እኛ ግን ጥሩ ነው ያለ ነው። እኔ ማስበው እንደ ሙሉ ኃይለ ስላሴ አሰሩ ተከትዬ እንደሱ ለመሆን ነው ማስበው።
ለሰጥን ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍስሀ ከመቀለ።
በተከታይ ደግሞ ወደዚህ ወደ ዩናይትድ ስቴትስ ተመልሰን ከዩክሬን ለተፈናቀሉ ስደተኞች የሚደረገውን ድጋፍ የሚያስቃኘውን ዘገባ እንመለከታለን። በዋሽንግተን ዲሲ የመስተንግዶ ዘርፍ ውስጥ ያሉት የሆቴልና መሰል አገልግሎት ሰጪዎች ባለፈው የካቲት በተጀመረው የሩሲያ ወረራ የተፈናቀሉ ስደተኞችን መርዳት የጀመሩት ወዲያውኑ ነበር። የዩናይትድ ስቴትስ ውስጥ ያሉት መጠጥ ቤቶችና ምግብ ቤቶችም ገንዘብ በማሰባሰቡ ላይ በንቃት እየተሳተፉ ነው። ማክሲም ማስካልኮቭ ይህን የሚያስቃኝ ዘገባ አሰናድቷል። ደረጀ ደስታ ያቀርበዋል።
ዋሽንግተን ዲሲ ውስጥ ያሉ ምግብ ቤቶች ዩክሬናውያን ስደተኞችን ለመርዳት በተሻለ መንገድ ገንዘብ ማሰባሰብ የሚችሉበትን መንገድ እያፈላለጉ ነው። ለስደተኞቹ በቀጥታ የሚላክ ገንዘብ ለማሰባሰብ የራት ድግስ አሰናድተዋል። በነፍስ ወከፍ $500 በመክፈል በራት ድግሱ ላይ ከተገኙት 120 ሰዎች መካከል አንዳንዶቹ ከዩክሬን ጋር ቀጥተኛ ግንኙነት ያላቸው ናቸው። በረድኤቱ የራት ድግስ ላይ ከተገኙት መካከል አንዷ ሄዘር ታምበር እንዲህ ብለዋል።
So I had a friend in high school that was on my volleyball team that was...
የሁለተኛ ደረጃ ትምህርት ቤት ውስጥ እኔ በነበርኩበት የመረብ ኳስ ቡድን ውስጥ የነበረች አንዲት ጓደኛ ነበረችኝ። እስካሁን ድረስ እንገናኛለን። እሷ ከዩክሬን ናት።
ራቱ የተዘጋጀው ሙን ራቢት በተባለው ምግብ ቤት ውስጥ ነው። የምግብ ቤቱ ባለቤት ኬቪን ታይን ወላጆቻቸው ከዩክሬን የመጡ የመጀመሪያው ትውልድ አሜሪካዊ ናቸው። እንዲህ ብለዋል።
The best thing I think I can do is just like find a way to cook here.
የተሻለ ሆኖ ያገኘሁት ጥሩ ነገር እዚህ ማብሰል የምንችልበትን መንገድ፣ ገንዘብ ማሰባሰብና የመሳሰሉትን በማድረግ የበለጠ መርዳት የሚቻልበትን መንገድ መፈለጉን ነው።
የቴን ባልደረባ ሼፍ ቲም ማ ይባላሉ። ሌሎች የምግብ ባለሙያ ሼፎችን ለጉዳዩ ተባባሪ የሆኑ ወዲያው ነበረ ይላሉ።
We started gathering these chefs together and got this dinner together really quickly and we saw the roster of chefs and we knew that we could raise the
እዚህ ያሉትን የምግብ አብሳዮች በማሰባሰብ ይህንን ራት በቶሎ ለማሰናዳት ችለናል። በጣም ብዙ ገንዘብ ማሰባሰብ እንደምንችል እናውቃለን። ዋጋው ምን ያህል እንደሚሆን እንወስናለን። ከፍተኛ ስለመሆኑ ግን እርግጠኞች አልነበርንም። ይሁን እንጂ ወዲያውኑ ነው ተሸጦ ያለቁት።
የገቢ ማሰባሰቢያውን ያዘጋጀው Chefs Stopping AAPI Hate የተባለው ማህበር ነው። ማህበሩ የኮቪድ ወረርሽኝ ከተከሰተ በኋላ በእስያ አሜሪካውያንና ከፓሲፊክ ወደቦች አካባቢ በመጡ ስደተኞች ላይ እየተባባሰ የመጣው ጥላቻና ጥቃትን ለመቃወም በምግብ ባለሙያ ወይም ሼፎች አባልነት የተቋቋመ ማህበር ነው። ማህበሩ በምህጻረ ቃል AAPI ተብሎ ይጠራል። የዚህ ማህበር አባል ከሆኑት መካከል ሼፍ ፓሜላ ይ እንዲህ ይላሉ።
Raise awareness and amplify voices in the AAPI community.
እዚህ ያለ ነው የእስያ አሜሪካውያንና የፓስፊክ ወደቦችን ማህበረሰቦች ድምጽ ለማሰማትና እነሱ ላይ የሚፈጸሙትን የዘር መድሎ ይፋ በማድረግ ስለ ማህበራዊ ፍትህ ንቅናቄ ለማሳሰብ ነው።
ከራት ዝግጅቱ የተሰባሰበው $70,000 በቀጥታ የሚሄደው በታዋቂው ሼፍ ጆሴ አንድሬ ወደ ተቋቋመው ወርልድ ሴንትራል ኪችን ወደ ተባለው የሰብአዊ ረድኤት ድርጅት ነው። የድርጅቱ አባል ኔት ሙክ እንዲህ ይላሉ።
World Central Kitchen is providing meals to refugees at all of the border crossing points and beyond.
World Central Kitchen ወይም የዓለም ማዕከላዊ ማዕድ ቤት እንደማለት እንደ አርሶ ካራኮና እስከ ማድሪድ አካባቢ ወዳሉ ከተሞች ሳይቀር ድንበር እየተሻገሩ ለሚመጡ ስደተኞች ምግብ ያቀርበ ነው። በዩክሬንም ውስጥ ያሉትንም እንዲሁን መግባለን። በ14 ከተሞች ውስጥ ያሉት በምግብ አቅርቦቱ የሚሳተፉ አባሎቻችንም እንዲሁ በአስር ሺዎች የሚቆጠሩ ዩክሬናውያንን በመመገብ እዚያው ሀገር ውስጥ ይገኛሉ።
በራት ዝግጅቱ ላይ በዩናይትድ ስቴትስ የዩክሬን ኤምባሲ ተወካይ ተገኝተዋል። በዩናይትድ ስቴትስ የዩክሬን አምባሳደር ረዳት የሆኑት ሩዝላን ፋልኮቭ እንዲህ ብለዋል።
When we stand shoulder to shoulder, we will surely win. Russia can destroy our schools.
ያለት ከሻ ተደጋግፈን ስንቆም በእርግጠኝነት ድል እናደርጋለን። ሩሲያ ትምህርት ቤቶቻችንን፣ ሆስፒታሎቻችንን፣ የመዋለ ሕፃናቶቻችንን እናም የባህላዊ ቅርሶቻችንን ስፍራ ልታወድም ትችላለች። አገራችንን ግን እስከመቼውም አትገድላትም። ህልማችንን መቼም ቢሆን አታጠፋውም።
ግለሰቦች ለዩክሬን ስደተኞች በሚያዋጡት የገንዘብ ልክ የንግድ ኮርፖሬሽኖችም የተስተካከለ ገንዘብ ስለሚለግሱ የሚዋጣው ገንዘብ እያደገ ነው።
ተከታዩ መሰናዷችን ደግሞ ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ በምሽቱ ቅንብሩ ከዚህ ቀደም የጥሩ እንቅልፍ እጦትና ጣጣዎቹን አስመልክቶ ከተደረገ ቃለ ምልልስ በመንደርደር በቅርቡ በዩናይትድ ስቴትስ ምክር ቤት የጸደቀ ከእንቅልፍ ጋር ቁርኝት ያለው እና ከሳይንሱ ማህበረሰብ ቅሬታ የቀረበበት አንድ ህግ ይዞታ አንድምታ ይወስደናል። ለሙያዊ ትንታኔው የእንቅልፍ የሳምባና የጽኑ ህሙማን ልዩ ህክምና አዋቂው ዶክተር አሰፋ ጀጃው ናቸው። ዶክተር አሰፋን ያነጋገረው አሉላ ከበደ ነው። ቀደም ሲል በነበረው ቆይታቸው በስራ አሊያም በሌላ ከኑሮ ጋር በተያያዘ ምክንያት ሳቢያ ጊዜያዊ ውጤት ለማግኘት በማለም የእንቅልፍ ጊዜን ያለ ቅጥ መግፋትና ማምሸት በተደጋጋሚ የሚገጥም ከሆነ ለተለያዩ ብርቱ የጤና እክሎች መዳረጉን ጨምሮ የመኝታ ክፍል ብርሃንና ሌሎች ለጥሩ እንቅልፍ ወሳኝ የሆኑ ጉዳዮችን በማስረዳት ነበር የተቋጨው። አሁንም ካቆሙበት ይቀጥላል።
ብቻ ለ30 ደቂቃ ያም ካልሆነ ለ15 ደቂቃ ብርሃንን መብራቱን እንዲጨልም ማድረግና ሰውነታችን ያ ሁኔታ ሲፈጠር የሚያመነጨው ሆርሞን ስላለ ሜላቶኒን የምንለው እንቅልፍ ላይ ለመግባትና የእንቅልፉም ሂደት ጤናማ እንዲሆን ስለሚያደርግ እነዚህን ነገሮች አዘውትሮ ማድረግ ያስፈልጋል። ከ7-8 ሰዓት ጊዜ መስጠት፣ የሚነቁበትን ሰዓት በተቻለ መጠን አንድ ማድረግ፣ ጠዋት ላይ ብርሃን ማግኘት፣ እንቅስቃሴ ማድረግ፣ ማታ ላይ ደግሞ ዲም ማድረግ። አንዳንድ ሰዎች የኑሮ ሁኔታ ሆኖ እንግዲህ የሚሰሩት ስራ ሽፍት ወርክ የምንለው ሊሆን ይችላል። ማታ ላይ ይሰራሉ፣ ቀን ላይ ተኙበት ሁኔታ ይፈጠራል። በዚህ በሰለጠነው ዓለም እንግዲህ 1/3 ሰራተኛ የፈረቃ ሰዓት። በአጭሩ ለትንሽ ጊዜ ለካፒታሊዝሙም ወይም ኢንዱስትሪያል ሬቮሉሽን ለምንለው ውጤት ያስገኘ ቢመስልም በትልቁ ግን ከፍተኛ የሶሳይቲ ችግር እያመጣ ነው ያለው። የጤና ችግር እያመጣ ነው ያለው። አክሲደንቶች ከፍ ያሉ ናቸው። ውፍረት ይመጣል። ከውፍረት ጋር ተያይዘው የሚመጡ ህመሞች ይከተላሉ። እንዲያውም ለካንሰርም ያጋልጣል ብለን ነው የምናስበው። በደብሊውኤችኦም ምናልባት ካንሰር ሊያመጣ ከሚችሉ ነገሮች ነው የተባለው። አንዳንድ ሀገሮችና አንዳንድ ጥናቶች ግን በእርግጠኝነት የካንሰር ምክንያት ሊሆን ይችላል ወደሚል የሚያመራ ግኝት ነው በብዛት ያለው። ስለዚህ በተቻለ መጠን እንደዚህ አይነት ስራዎችን ላጠር ላለ ጊዜ ብቻ ቢሰራ ነው ጥሩ። ያም ካልሆነ እንኳን የኑሮ ሁኔታ ሆኖ ግዴታ አስገዳጅ ከሆነ ቀን ላይ ጥሩ እንቅልፍ ማግኘትን የቅድሚያ መስጠት ያስፈልጋል።
ዶክተር አሰፋ ከመተኛት በፊት 15 ደቂቃ ቢያንስ ጨለም ባለ ወይም ብርሃኑ ደብዘዝ ባለ ሁኔታ ውስጥ መቆየት፣ ከቴሌቪዥንና ብርሃን ከሚፈነጥቁ ሌሎች የብርሃን ምንጮች መራቅን ከእንቅልፍ ሰዓት ጋር የተጣጣመ ለማድረግ የብርሃን አጠቃቀምን አስመልክቶ ምክር ሰጥተዋል። ምናልባት በዚህ ሰዓት ይህን ስርጭት የሚከታተሉ የኢትዮጵያ አድማጮቻችን መብራት በፈረቃና በከፍተኛ እጥረት በሚታይበት ሀገር ከፍ ያለ ችግር ያለበት ስለሆነ ማጥፋቱን አትጨነቁ ሊሉን ይችላሉ። ነገር ግን ሳይንሱና ትክክለኛው የሕክምና ዘይቤ የሚጠይቀው ለመግለጽ ያህል ነው። ከዚህ ጋር ያዛምን ነው የብርሃን ነገር ከተነሳ አይቀር ታዲያ በዚህ በዩናይትድ ስቴትስና በአውሮፓ ብቻ የሚዘወተር የቀን ብርሃን ሰዓታት የሰዓት ማስተካከያ በየዓመቱ ይደረጋል። አሁን ባለንበት መጋቢት ወር ጀምሮ ክረምቱ እስከሚገባ እስከ ህዳር ወር ፀሐይ ሳትጠልቅ የምትቆይበት የብርሃን ሰዓታት ወይም የቀኑ ሰዓታት የሰዓት ማስተካከያ ይደረጋል። ከዚህ ቀደም የፖለቲካ መወዛገቢያ ሆኖ የኖረ ሐሳብም ቢሆን በዩናይትድ ስቴትስ ምክር ቤት የቀረበው ማሻሻያ daylight saving መባል የሚታወቀውን አሰራር በቋሚነት የሚታይበትን መንገድ አስመልክቶ ያነሱት ህክምናው ዓለም እንቅልፍን እና ጤናን ሁኔታ የሚመለከቱ እሶን መሰሉ ባለሙያዎች እየተቃወማችሁት ይመስላል። በመጀመሪያ ምንድነው የተቃውሞ ምንጭ? ከነኚህ የሰዓት ማስተካከያዎች ጋር ተያይዘው እንደ ልብ ድካምና ሌሎች መሰል ከፍተኛ ችግሮች የተመዘገቡባቸውንም መልከት እናደርጋለን። ምንድነው ግን የናንተ ትችት አሁን እንደ ህግ ለማውጣት የቀረበው ረቂቅ አስመልክቶ?
በአውሮፓና በአሜሪካ ሀገር በአመት ላይ የተወሰነ ወራት ላይ የሰዓት ማስተካከያ ይደረጋል። አሁን በቅርብ የሚያደረግነው ዴይላይት ሴቪንግ ታይም የሚባለው ነው። እሱ እንግዲህ አንድ ሰዓት ነቅተንና ማታ ተኝተን እንቆይበትን ጊዜ የኛን ተፈጥሮ በአንድ ሰዓት ወደፊትና ወደኋላ ያዋዥቀዋል። በዚህ ምክንያት የዴይላይት ሴቪንግ ታይም የሚባለውን ሰዓት በምናስተካክልበት ጊዜ ሰውነታችን የተለየ ምህዳር ውስጥ ስለሚገባ ሆርሞኖችን የምናመነጭበት ሁኔታ ይቀየራል። በተለይ ነኝ ስትረስ ሆርሞን ምንላቸው። በዛ ምክንያት የልብ ሄርት አታክ ምንለው የልብ የደም ዝውውር መዘጋት በዛ ቀን ብቻ ከሌላው ጊዜ በሰባት እጥፍ ከፍ ይላል። በመንገድ ላይ የሚደርሱ አደጋዎችም እንደዚሁ በከፍተኛ ሁኔታ ከፍ ይላሉ። በዛ ሰዓቱን በቀየርንበት ጠዋት። ይሄ ደግሞ በዛ ላይ አይቆምም። በተለይ በልጆች ላይ ተነስተው ወደ ትምህርት ቤት የሚሄዱ እድሜያቸው 10 እስከ 18 አካባቢ ያሉ እነኛ አዶለሰንት ምንላቸው ልጆች ላይ በተለይ ከፍተኛ ችግር ይፈጥራል። ያን አጀስት ማድረግ ያስቸግራቸዋል። እነዚህ ሰዓት ለውጦች የመጡት ከዚህ በፊት ከጦርነት ጋር ከምርታማነት ጋር ተያይዞ የተወሰዱ ፖለቲካል ውሳኔዎች ናቸው። ባዮሎጂካል ወይም ሳይንቲፊክ አይደሉም።
መልካም። ለመሆኑ እነኚህን የፖለቲካ መሪዎች ውሳኔ የተቃወመው ወይም የሚጻረረው የሳይንሱ ማህበረሰብ አቋምስ ምንድን ነው?
እኛ የምንለው የሰዓት መዋዠቅ መቅረት አለበት። ሲቀር ደግሞ የአሜሪካ ሴኔት እንዳስተላለፈው ዴይላይት ሴቪንግ ታይም የምንለውን ፐርማነንት ማድረግ
ቋሚ ማድረግ
ቋሚ ከማድረግ ስታንዳርድ ታይም የምንለዋለን። ኢትዮጵያ ውስጥ የሚኖር ሰው አይመለከተውም፣ ግን የዛ አይነት አንድ የሆነ ፊክስድ የሆነ ከብርሃንና ከጨለማ መቀያየር ጋር ያልተያያዘ ሰዓት ይኖር ነው የምንለው። ከዚህ በፊት ይሄን ዴይላይት ሴቪንግ ታይም የሚባለውን በ1974 አካባቢ ፐርማነንት ይሁን ቋሚ ይሁን ተብሎ ተወስኖ ነበር ለአንድ አመት ታይቷል። በአንድ አመት ጊዜ ውስጥ ግን እጅግ በጣም ክፉ ነገሮች ነው የተፈጠሩት። ከፍተኛ አደጋ ነው ከፍ ያለው። የዴይላይት ዲዛስተር ታይም ነው ያለው ሶሳይቲው። ለእኛ ሀገር እንኳን አድማጭ ባይመስልም እዚህ ሀገር ላለ ሰው ግን እያንዳንዱን ሰው የሚነካ ከፍተኛ የጤና ችግር የሚያመጣ ነገር ነው።
መልካም። አንገብጋቢ የሚመስሉን ከሌሎች የሰውነት አካላት ጋር ተያይዘው የሚመጡ የበሽታ አይነቶች በግድ ትኩረት እንድንሰጣቸው ያደርጋሉ። ቀድሞ የሚታይ ባለመሆኑ ራሱ በሽታ መስሎ ባለመምጣቱ ከእንቅልፍ መዛባት ጋር ተያይዘው የሚመጡ ችግሮች ተገቢ ትኩረት አይሰጣቸውም። እንዲህ ባለው ለየት ባለ አጋጣሚ ብቻ ሳይሆን ከእንቅልፍ ማጣት ጋር ተያይዘው የሚመጡ በሽታዎችን በአእምሮ ላይ የሚያመጡትን ለውጦች ማሳየት የሚችሉ ጉዳዮች በተጨባጭ የሚታወቁትንና በእንቅልፍ ማግኘትን ጨምሮ ሊደረጉ የሚችሉትን ማስተካከያዎችን አስመልክቶ በተከታታይ በሚደረጉ ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሰፋ ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ። አለ
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በውስጥ መስመራችን 202-205-9942 የውስጥ መስመር 14 በመጠቀም አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን ድምጽ ቀርጻችሁ አስቀምጡልን። በኢሜይል ማግኘት ለምትፈልጉ horn@voanews.com የኢሜይል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.